የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ።
የኢትዮጵያ መንግስት በየአመቱ በጀት ያወጣል። በጀቱ በስራ ላይ አይውልም። መስሪያ ቤቶች በጀቱን ይመልሳሉ። ይሄ ልክ አይደለም ብዬ ጻፍኩ። ዶክተር ምናሴ ነበር እንዴስ ከበደ የኃይለስላሴን መንግስት ይነቅፋል ብሎ ከስራ አገደ። ጃነው ተቆጡት። እውነቱ እነዛፎ ምን አድርግ ነው የምትለው አሉት። ወደ ስራ ተመለሱ።
ንጉሴ አክሊሉ ያወያያቸው አንጋፋ ጋዜጠኛ ከበደ አኒሳ
የወቅቱን የሳንሱር ነጻነት ማነጻጸሪያ የሆነ አስተያየት ሰጥተውታል። በተመደበለት ሰዓት ይቀርባል።
መነሻ ጽሁፉ ራሱ ለማንም ህይወት ቅርብ እንዲሆን ተደርጎ የተጻፈ ድርሰት ነው። ሁለተኛ እዛ ኢትዮጵያ ውስጥ ያለው ሰው ራሱ ኑሮው ነው። ውጭ ያለው ሰው ደግሞ ምንም ያልከ ሀገር ቢወጣ አብዛኛው ኢትዮጵያዊ እዛው ነው የሚኖረው። እዚህም ቢኖር
ተውኔቱ ብዙ የሚያነሳቸው ነጥቦች ሀገራዊ እውነቶችን፣ ያስተዳደር በደሎችን፣ የኑሮ ችግርን፣ ጭካኔን ደግሞ የህይወት አጋጣሚ ሰው ከተደላደለ ህይወት በአንድ አጋጣሚ እንዴት ወደ አዘቅት ውስጥ እንደሚገባና እንዴት ወደና ደረጃ ላይ እንደሚወርድ ግን በዛ ውስጥ ደግሞ በችግር ውስጥ ያለ ደግነትን ርኅራኄን ከሌለው ምንም ነገር ላይ ማካፈል የሚፈልግ ሩህሩህ ልብ ይዞ ያለ ደሃ እንዳለ ደግሞ ያሳይሃል።
እያዩ ፌስታሌን እያለ በዩናይትድ ስቴትስ የተለያዩ ግዛቶች በመዘዋወር ላይ የሚገኘው የአንድ ሰው ድራማ ዛሬም እያወያየን ነው።
የውይይቱ የመጨረሻ ክፍል ከሁለት ሙያተኞች ጋር የተደረገ ነው። በኋላ ይቀርባል።
ባለፈው ሳምንት ከዚህ ዓለም በሞት ስለተለዩት የኩባው መሪ ፊደል ካስትሮም የምንለው ይኖራል።
ኩባ የተማሩ ኢትዮጵያውያን ዛሬ አዲስ አበባ ላይ ዝግጅት ነበራቸውና በዛሬው ቅንብራችን ውስጥ ተካቷል።
ከሁሉ በፊት ግን ታዲያ አክብሮት የተሞላበት ሰላምታችን ይቅደም።
ክቡራንና ክቡራት፣
ንጉሡ ታምሬ የሚመራው የአንድ ሰዓት የአየር በረራ ተጀምረዋል።
አብራሪዎቹ ደግሞ እኔ አዲሱ አበበና
እኔም አሉላ ከበደ ነን።
ለዛሬ እሁድ ህዳር 25 2009 የተዘጋጀው የዓለም ዜና ይቀድማል።
እነሆ
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። በበረራው ክፍል ካቢን ውስጥ እኔም ዜና የማሰማችሁ ሰሎሞን አባተ አለሁ። ቴክኒሽያኑ ጀስቲን ትዋይት በቴክኒክ መሳሪያዎች ላይ ይገኛል። የኩባ የቀድሞ መሪ ፊደል ካስትሮ ሩዝ አስከሬን አመድ ዛሬ እሁድ ማለዳ ላይ በተዘጋጀለት ቦታ አርፏል። ሳንቲያጎ ደ ኩባ በሚገኘው ሳንታ ኢፊሄኒያ መካነ መቃብር የተከናወነው ሥነ ሥርዓት የተፈጸመው ብዙ ሰው እንዳይገኝ በተደረገበት መሆኑ ታውቋል። ምንም እንኳን የፊደል ካስትሮ ቅሪት የሚያርፍበትን ሥነ ሥርዓት ለመዘገብ ከዓለም ዙሪያ እጅግ የበዛ ቁጥር ያላቸው ጋዜጠኞች ቢገኙም ቀብሩ የሚካሄደው በግል በተዘጋጀ ሁኔታ እንዲሆን የሀገሪቱ መንግሥት በመጨረሻ ደቂቃዎች ላይ መወሰኑ ተገልጿል። ፊደል ካስትሮ ማረፋቸው ከተነገረ ጀምሮ ኩባ ሳምንቱን ሙሉ የዘለቀ የዘጠኝ ቀናት ብሔራዊ ሐዘን ላይ መቆየቷ ይታወሳል። ኤል ኮማንዳንቴ ተብለው ሲጠሩ የኖሩት የፊደል ካስትሮ አስከሬን አመድ ያረፈበት ሳንቲያጎ ደ ኩባ ልክ የዛሬ 53 ዓመት እርሳቸውን ወደ ሥልጣኑ የወሰዳቸው የኩባ አብዮት የተቀጣጠለባት ከተማ ነች። የዩናይትድ ስቴትስ ይዞታ በሆነው የኩባው ጓንታናሞ ቤይ ወታደራዊ እስር ቤት ውስጥ በሽብር አድራጎት ምክንያት ተይዞ የቆየው የመናዊው ሻውቂያ አዋድ አል ዙቤር ዛሬ ተለቆ ወደ ምዕራብ አፍሪካዊቱ ሀገር ኬፕ ቬርዲ ተልኳል። ሻውቂያ አዋድ የተለቀቀው ከእንግዲህ ለዩናይትድ ስቴትስ ደህንነት አደጋ እንደማይደቅን በተደረገው ግምገማ በመሆኑ በመወሰኑ እንደሆነ የመከላከያ መስሪያ ቤቱ ፔንታገን አስታውቋል። ዩናይትድ ስቴትስ ጓንታናሞ ቤይ የሚገኘውን ወታደራዊ እስር ቤት ለመዝጋት እያደረገች ላለችው እንቅስቃሴ መሳካትና ለሰብአዊ ተግባሯም ኬፕ ቬርዴን እንደሚያመሰግን ዛሬ የወጣው የፔንታገን መግለጫ አስታውቋል። አሁን ጊትሞ እየተባለም በሚጠራው ጓንታናሞ ወህኒ ቤት ውስጥ የቀሩት እስረኞች 59 ብቻ ናቸው። ፕሬዚደንት ኦባማ ወደ ሥልጣን ከመጡ አንስቶ ጊትሞን ለመዝጋት ፕሬዚደንታዊ ትእዛዝ ሰጥተው እየጣሩ ቢሆንም የአሁኑ ተመራጭ ፕሬዚደንት ዶናልድ ትራምፕ ግን እንደማይዘጉት ደጋግመው ተናግረዋል። ታሊባን የፓኪስታንን ድጋፍ ሳያገኝ ሊኖር አይችልም ሲሉ የአፍጋኒስታን ፕሬዚደንት ክስ አሰሙ። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ይህንን ወቀሳ የሰነዘሩት አምሪስታር በምትባል የህንድ ሰሜናዊት ከተማ ውስጥ እየተካሄደ ባለ ዓለም አቀፍ ጉባኤ ላይ ነው። በሌላ በኩል የአፍጋኒስታን ሁኔታ የተወሳሰበ መሆኑን የገለጹት የፓኪስታን የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ሳርታጅ አዚዝ ሌሎችን መወንጀል ቀላል ነው፣ ሁኔታዎችን ግን በሙሉ አካሄድ መፈተሽ ያስፈልጋል ብለዋል። የአፍጋኒስታኑ ፕሬዚደንት ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የዛሬ 6 ዓመት የተጀመረውን የአፍጋኒስታን ሰላም ሂደት 6ኛውን ጉባኤ በጋራ ከፍተዋል። የእስያ ኢስታንቡል ሂደት ተነሳሽነት እምብርት ተብሎ ይጠራል ይህ እቅድ። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከታይዋን ፕሬዚደንት ጻይ ኢንግዊን ጋር ያደረጉት የስልክ ንግግር አክብሮትን የመግለጫ ብቻ እንጂ ዩናይትድ ስቴትስ በቻይና ላይ ያላትን የፖሊሲ አቋም የሚያስቀይር አይደለም ሲሉ ተመራጩ ምክትል ፕሬዚደንት ማይክ ፔንስ አስታወቁ። ዛሬ በትራምፕ አድራጎት ቻይና በእጅጉ መናደዷን መግለጿ ይታወቃል። አሜሪካውያን ነጋዴዎች ሥራዎቻቸውን ወደ ሌሎች ሀገሮች ወስደው ሸቀጦቻቸውን መልሰው አሜሪካ ገበያ ላይ ለመዋል ቢሞክሩ የ35% ታክስ እንደሚጠብቃቸው ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ አስጠነቀቁ። ተመራጩ ፕሬዚደንት ዛሬ በትዊተር በተከታታይ ባሰራጯቸው መልእክቶች ለአሜሪካውያን ንግዶችና ምርቶች ከፍተኛ የግብር ቅነሳ እንደሚያደርጉ ቃል ገብተዋል። ጣሊያናውያን በአውሮፓ ህብረት ላይ ያላቸውን አመለካከትና አቋም ይመዝናል የተባለ የውሳኔ ህዝብ ድምፅ ዛሬ ሲሰጡ ውለዋል። ዛሬ ሮም ላይ ከጠዋቱ 7 ሰዓት የተከፈተው ይህ የውሳኔ ህዝብ ድምፅ አሰጣጥ ለ16 ሰዓታት ይዘልቃል። 51 ሚሊዮን ጣሊያናውያን ድምፅ የሚሰጡ ሲሆን ውጤቱ ነገ ማለዳ ይገለጻል ተብሏል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን ለቀጣዩ የበረራ ጊዜ ወደ አዲሱና ወደ አሉላ ልመልሳችሁ።
ዝግጅቱ የራዲዮ መጽሔት
በራዲዮ መጽሔት የጊዜ ሰሌዳ መሠረት
አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ ይቀበለን ከቃላት ሁሉ ትልቁ የእምነታችን መገለጫ፣ የሐሳብ የውጥን ማሰሪያ፣ የመኞታችን መቋጫ። ምስጋና ነው መሠረቱ የቋንቋችን ልዩ ውበት፣ ለአምላክ የምናቀርበው ስጦታ ገጸ በረከት
ምስጋና። ቁጥር ስፍር የሌለው ቸርነቱን ሲያድለን፣ በአባትነቱ ጠብቆ በልጅነት ሲያከብረን፣ ስንበድለው ታግሶ ምሕረቱን ለማይነፍገን ስሙን እናወድሰው እንበለው ክበር ተመስገን። ድንቅ ተአምራቱን ደጋግሞ እየፈጸመ እንደ ድፍገታችን ሳይሆን ጸጋውን እያዘነመ በጉልበታችን ሳይሆን በእርሱ ፈቃድ ለቆም ነው ለአምላክ የምናቀርበው የምስጋና ቃል ብቻ ነው። ኃያልነቱን እያደነቅን በረቂቅ ሥራው ተገርመን ክበር ተመስገን ብንለው በየደቂቃው ደጋግመን ጥቅሙ ለእኛ ነው ለልጆቹ በደላችንን ለተወልን ስሙን እንድንጠራ አላበቃን ለፈቀደልን
ምስጋና። እግዚአብሔር ብለን ስሙን ጠርተን የመስገንን ጨምረን እንደ ፈቃዱ የሰጠንን በቅን ልቡና ተቀብለን የሆነው ሁሉ በርሱ ሆነ ማለትን እንድናውቅበት መክሌታችንን አበስተናል ፍሬ እንድንሰጥበት። ቃላችንን ይባርክልን ታላቅ ስሙም ይንገስበት። አንደበታችን ይመስክር የምስጋና ድምፅ ይሙላበት። ድንቅ ስሙን አስቀድመን እናቅርብለት ምስጋና። ለአምላክ የሚከፈለው ሌላ ዋጋ የለምና ተመስገን አምላክ ለዘለዓለም። ሌላ በቂ ቃል ላንተ የለም። አዎ
ምስጋና ከቃላት ሁሉ ትልቁ የእምነታችን መገለጫ፣ የሐሳብ የውጥን ማሰሪያ፣ የምኞታችን መቋጫ። ምስጋና ነው መሠረቱ የቋንቋችን ልዩ ውበት፣ ለአምላክ የምናቀርበው ስጦታ ገጸ በረከት።
ወዳጃችን ቴዎድሮስ አበበ ከዋሽንግተን ዲሲ ነው ይላከልን።
እናመሰግናለን።
ዛሬም ዝግጅታችንን በዜማ ብንጀምር በረራችን የተቃና ይሆናል ብለን እናምናለን። አሉላ፣
ታዲያ በላ ምርጫ ካንተ ይሆን አዲሱ
ቀጣዩን ዝግጅት አሰብኩና፣ ግን አንዳንድ ነገሮች ግርም አደረጉኝ።
አንዳንድ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስቁኛል። ስቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት አንዳንድ ቀን አለ የቀን አጋጣሚ አስመስሎም ያሳይ ሁሉንም ተስማሚ አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜት ናስተፊ አንዳንድ ሰው አለ በገዛም ያበዛ በጥንቶቹ አታሉ መርዙ የሚነዛ አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ አንዳንድ ሰው አለ ሲናገር አፍዛዥ የሚታይ አስሮ የማይታይ አስያዥ አንዳንድ ሰው አለ እውቀቱ ያለው ካነጋገሩ ላይ ችሎታ
አንዳንድ ነገሮች
አሉላና አዲሱ ይላሉ። ቀጣይ ባለመልእክት የእንግሊዘኛ ቃላትን በአማርኛ በመተካታችሁ መተቸታችሁን ሰማው። ይህ ጉዳይ ትልቅና የባለሙያዎችንም ውይይት የሚጠይቅ ነው ያሉን የአዲስ አበባው አድማጫችን ሞላ ትርፌ ናቸው።
ዛሬ በተለይም ካለፉት 25 ዓመታት ወዲህ አማርኛን በእንግሊዘኛ ቃላት መተካት ሆን ተብሎ የተያዘ ይመስላል። ለምን ይህ እንደሚደረግ በትክክል ባይታወቅም አማርኛ ቋንቋን ግን እያዳከመ ነው።
ለምሳሌ ብንመለከት ይቀጥላሉ አድማጫችን፣ የማዘዣ ጣቢያ በማለፍ ፋንታ ኮማንድ ፖስት የቅርቡ፣ የፋና ማሰራጫ ድርጅት በማለፍ ፋንታ ፋና ብሮድካስቲንግ ኮርፖሬት፣ አውራጃ በማለፍ ፋንታ ዞን፣ ለውጥ በማለፍ ፋንታ ትራንስፎርሜሽን፣ ስራ መሪ በማለፍ ፋንታ ዲሬክቶሬት፣ ድርጅት በማለፍ ፋንታ ኤጀንሲ ወዘተ በቂ ማጣቀሻዎች ይመስሉኛል።
የአማርኛ ቋንቋ በራሱ ምሉ እንደሆነ ይታወቃል። ለዚህ ማስረጃ የሚሆነን አንዳንድ እናንተ የምታቀርቧቸው ሐኪሞች የፈረንጅ ቃላት ሳይቀላቅሉ የሕክምናውን ሙያ ማስረዳት መቻላቸው ነው። ይሄ በተለይ አንተን ይመለከታል ሎላ። ያንተ ሐኪሞች እናንተም በሚያስተንቅ ቅጽበት ለእንግሊዝኛው ቃል የሚስተካከል አማርኛ ቃል ማግኘታችሁ የሚያስመሰግንና የሚደነቅ ነው። እናም በርቱበት ሲሉ ሞላ ትርፌ አስተያየታቸውን ደምድበዋል።
ቀጣዩ አስተያየት ሰጪ ባጭሩ የጻፉልን በእንግሊዝኛ ነው። ወደ አማርኛ ስንመልሰውም ግን አዲሱ አማርኛ ፕሮግራም ላይ በአማርኛ ተናገሩ እየተባባልን
የእርሳቸው ግን ለወጥ ያለ ነው። ቅልቅል አይደለም፣ ደግሞም አስተያየት ወይም መልእክት ነውና ከመደባለቅ ጋር የሚገናኝ አይደለም አሉላ።
ፈገግ ቢያስደርግ ብዬ እንጂ ትክክል ነው አዲሱ፣ ቅልቅሉ ላይ ነው ችግሩ። ወደ መልእክታቸው ስንሄድ ታዲያ አማርኛ ከሌላ ቋንቋ ጋር ተደባልቆ እንዳይነገር የምታደርጉትን ብርቱ ጥረት ለማድነቅ ነው ይላሉ።
እስከማውቀው ድረስ ይላሉ፣ ያልተቀላቀለና ንጹሕ አማርኛን በስርጭቱ የሚጠቀም ቪኦኤ ወይም የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ብቻ ነው። እናንተም በየቃለ ምልልሱ ከስር ከስር እየተከታተላችሁ የምታደርጉት ሙያዊ ጥረት የሚያስመሰግን ነው።
ይህን የሚያስመሰግን ተግባር አቶ ታምሩ ይለጥቃሉ፣ ለምን አንዳንድ አድማጮች እንዳልተቀበሉ ይልቁንም ለምን ወደ ትችት እንዳዘነበሉ ደንቆኛል። እኔ በበኩሌ የእነዚህን አድማጮች አስተያየት እቃወማለሁ።
በአማርኛ ይላሉ ሲያጠቃልሉ፣ በአማርኛ ንግግርም ሆነ ጽሑፍ ውስጥ አማርኛን በቋሚነት መጠቀም ቋንቋውን ያዳብራል እንጂ ጉዳት የለውም። ምናልባት አንዳንድ እንግዶቻችሁ የአማርኛ እጥረት ያለባቸው ከሆነ ከውይይቱ ቀደም ብሎ ትንሽ ምክክር ማድረጉ ጠቃሚ ይመስለኛል ሲሉ የሎንዶኑ አድማጭ ታምሩ አስተያየታቸውን ቋጭተዋል።
ቀደም ብለን እንደጠቀሙ ነው አድማጮች አስተያየቶቹ በርካቶች ናቸው። በቀጠሯችንም መሰረት ዛሬ ሰፋ አድርገን እንዘልቃቸዋለን። ቀጣዩ አስተያየት የአዲስ አበባው አድማጭ የሽመልስ ሙላቱ ነው። እንደሚታወቀው ቋንቋ መግባቢያ ነው። እናም ባለፈው ሰኞ አስተያየት የሰጡት ግለሰብ ያን የቀደመ ጊዜ ማስታወሳቸው ነው። ትክክል ናቸው ይላሉ።
አሜሪካ ድምጽ ራዲዮ አማርኛ ክፍለ ጊዜ በቃለ ምልልሶቹ መሀል ጣልቃ በመግባት ቃላቱን ለመተርጎም በምታደርጉት ጥረት አድማጭን በጣም በማወቅ ላይ ትገኛላችሁ።
እናም በአንዳንድ ቋንቋዎች ሐሳብን ለመግለጽ የሚቸገሩ ሲኖሩ ያን ቃል የተሻለ ሊገልጸው ከሚችለው ቋንቋ ተውሶ መጠቀም አስፈላጊ ሊሆን እንደሚገባ መረዳት ያሻል። ይህን በምሳሌ ለማስደገፍም ያህል ጉዲፈቻ የሚለው ኢትዮጵያዊ ኦሮምኛ ቃል ነው። ይህንን ትተረጉማላችሁ፣ ሁሉም ሊረዳው የሚችል ይመስለኛል። እንደዚሁ ሁሉ በቃለ ምልልሶቻችሁ የምታደርጓቸው ውይይቶችም አድማጭን ሊረብሹ አይገቡም ባይ ነኝ።
እናም የተናጋሪውን ሐሳብ ለመረዳት የናንተን ማለት የአዋዮቹን ድጋፍ ብዙ ይፈልጋል ብዬ አላምንም። አስፈላጊ በሚሆንበት ጊዜ ተናጋሪውን በየመሃል ከማቋረጥ ይልቅ ሊያስተላልፈው የፈለገውን ሐሳብ ጋዜጠኛ ወይም አዋዩ ሊያብራራ ወይም መልሶ ተናጋሪው ለማለት የፈለገውን ሐሳብ እንዲያብራራ መጠየቅ ይቻላል ባይ ነኝ ብለዋል የአዲስ አበባው ሽመልስ ሙላቱ።
የአሜሪካ ድምፅ ራዲዮ የአማርኛው ክፍለ ጊዜ አዘጋጆች በቅድሚያ የከበረ ሰላምታ ይድረሳችሁ ይላሉ። ሌላው አድማጫችን አቶ ፈለቀ ገበያው
በሰኞ ፕሮግራማችሁ ይላሉ፣ አስተያየቱ በተላለፈበት ቀን ለማለት ነው። በሰኞ ፕሮግራማችሁ አንድ አድማጫችሁ እንግዶቻችሁ የእንግሊዝኛ ቋንቋ ሲጠቀሙ ጣልቃ እየገባችሁ በመተርጎም አትበጥብጡ፣ ዝም በሉ፣ የሚፈልጉትን ስለምንረዳ ጣልቃ አትግቡ ብለዋል ብለው
ግለሰቡ የሰዓቱት ነገር ግን ሁሉም የአሜሪካ ድምፅ የአማርኛ ክፍለ ጊዜ አድማጮች እንግሊዝኛ የሚችሉ ያለመሆናቸውን ነው። ፕሮግራሙን ሁሉም አድማጭ እንዲረዳው ስለምንፈልግ የቪኦኤ የአማርኛው ክፍለ ጊዜ አዘጋጆች መተርጎማችሁ አስፈላጊ ስለሆነ ቀጥሉበት ሲሉ ከቀደሙት አስተያየት ሰጪ ይቃረናሉ። አቶ ፈለቀ ገበያው በላኩልን የኢሜል አስተያየት ሁላችሁንም እናመሰግናለን።
ይሄ ነው እንግዲህ ግርም ብሎኝ አንዳንድ ነገሮች ይገርሙኛል የሚል ሙዚቃ መጀመሪያ መረጥኩ። ልቀጥል እንግዲህ
አንዳንድ ነገሮች ብዙ ያስገርሙኛል፣ አንዳንድ ነገሮች ብዙ ያስቁኛል።
ሙዚቃ ምርጫህን አድማጮች የሚወዱት ይመስለኛል። አዲሱ ከዚህ ሌላም አማርኛን የገጠመው ሌላም ፈተና ያለ ይመስላል።
ልክ ነክ
ለካንስ እሱም አለ። እኔ እንኳን ከሰሞኑ የሰማሁትን ለማንሳት ነበረ። አዲሱ
ይሄ ንን ያለ ቦታው የመደንጎር ፈሊጥ
ተማሪዎቹ ልምምድን ሲያደርጉ ቆይተዋል ይላል።
የአካባቢው ሕዝብ መረጃን እያደረሰ ነው፣
ከፍተኛ ችግርን እየፈጠረ መሆኑ ታውቋል።
ለህመሙ መድኃኒትን ፍለጋ ሄደዋል።
በሰራዊቱ ላይ ጥቃትን ሲፈጽሙ ተገኝተዋል።
ሌላም ምሳሌ ማቅረብ ይቻላል።
ካስፈለገም ከነ ድምጻቸው ለትለኛውን አዲሱ
ማሰማት ይቻላል። እና እንግዲህ ይህንን ምን ይሉታልሽ? አንዱ አድማጭ እንዳሉት የባለሙያዎች ውይይት ያስፈልጋል እላለሁ።
ውይይቱ ያስፈልጋል። እኛ ግን አንድ ሁለት መልሶችን መስጠት ይጠበቅብናል።
ውይይትን ይፈልጋል ልበላ።
በድምፅ የደረሱንን አዲሱ ቆየት ብለን በራዲዮ መጽሔት የድምፅ መስኮት እናሰማ። በተመሳሳይ ርዕስ ላይ የቀረቡ በርካቶች ስለሆኑ አስተያየቶቻቸውን ያደረሱንን ግራ ቀኝ ተሰልፈው ይበልጡ አማርኛ በአማርኛ መነገር አለበት የሚለው አስተያየት ያይላል። ሁለቱንም አስተናግደናል። እናመስግንና እኛ ጣልቃ ገብተን የተናጋሪውን የሀሳብ ፍሰት የምናቋርጥ ከሆነ ስህተትነቱ የሚያጠያይቅ አይመስለኝም። ጠብቀን የምናደርግ እስከሆነ የእንግሊዝኛ አረፍተ ነገሩ ራሱ ያልተሟላ ብቻውንም የማይቆም አነጋገር ጣልቃ ገብቶ የሚወረወርበት ላይ መቀጠል ያለብን ብቻ ሳይሆን አድማጮች በሚዛን ሊያዩት የሚገባ ይመስለኛል። ሁለት ብቻም ቢሆኑ የተለየ ሀሳብ አለን ያሉ ሰዎች ናቸው ያነሱትና ከዚህ ቀደም በአማርኛ ትክክለኛ አጠቃቀም ላይ በርካታ ተከታታይ ፕሮግራሞችን ሰርተናል። እስከ ባህር ዳሩ የአማርኛ ቋንቋ ማበልጸጊያ ማዕከል መመስረት ድረስ ዘግበናል። ትልቅ ዜናም ነበርና በአገር ውስጥ ያሉ መገናኛ ብዙሀን ያላቸውን ችግሮች ባለሙያዎቹ ሲናገሩ ሰምተናል። እስኪ አድማጮቻችን ያቀረቧቸውን ሀሳቦች በሚቀጥለው ፕሮግራማችን ከባለሙያ ጋር እንመለስባቸው።
መልካም፣ ድንቅ ነው።
አዲሱ የዚህ ሙዚቃ መግቢያ ቀጥታ ወደ ተናገርከው ቃል የሚወስድን ይመስለኛል። ፌስታሉ ተገኘ ለመሆኑ ሰምተሃል?
ወደ ዲሲ ሲመጣ እንፈልጋለን።
ፍለጋው ላይ የሚቀጥለው ትርኢይንት ሲታይ ፍለጋው ላይ ከሚሰማሩ ሰዎች ልትሆን ነው። አጋጣሚ ቀድመናሃል። እያዩ ፌስታሌን ወደ አትላንታ ሄዶ አሁን ደግሞ ወደ መካከለኛው ምዕራብ ዩናይት ስቴትስ እያቀና መሆኑን ተነግሮናል። በጣም በተለየ ስሜት እየተከታተሉት ያለ ነው። የጊዜውን የመሰለ አስገራሚ ሁኔታዎችን ሸንቆጥ በሚያደርግ ትዝብት የሚቃኝ ቲያትር ነው። ብዙ ተናግረንለታል። ዛሬም ታዲያ እንግዶቻችን ተመልሰዋል። ባለፈው ጨረፍ ያደረግናቸው ውይይቶች ቀሪ ክፍሎች ብልጭ ይላሉ። ተስፋም አድርገው አንተ ከተመለከትክ በኋላ የሌላ ዘርፍ ባለሙያዎችን ይበልጡንም የማህበራዊ ሳይንስና የፊልም ባለሙያዎችን የማወያየት እቅድ ነው ያለን።
መልካም፣ እንግዶችን አስተዋውቀህ እንግዲህ ፍለጋችሁን ቀጥሉ።
ፍለጋችን ቀጥል። እንግዶቻችን ቤተኞቹ አለም ፀሐይ ወዳጆና ተመስገን አፈወርቅ ናቸው። ከዚህ ቀደም ባቀረብነው ፕሮግራም የተወሰነውን ክፍል አስተናግደናል። ዛሬ መጨረሻውን ይዘን ቀርበናል። ተመስገን መድረክ ላይ ያልመጡትን ደግሞ ለተመልካች ቅርብ ያደረጋቸውን ግሩም የሚያነጋግራቸውን ገጸ ባህሪያት በአብየ መንግስቱ ስራዎች ውስጥ ያቺ ገጸ ባህሪ እስክትናፈቅ ሄደበት ጋር አዛምደሃል። ጎልተው የወጡ ገጸ ባህሪያት አሉ እስከ መጨረሻው ፍጻሜው ድረስ የሚወስደን አለ። ድምዳሜው ያን መረር ያለ የህይወት ጉዞ አንድ የቀለም ትምህርት የቀሰመ የህይወትም ምልከታው ሻል ያለ ሰው በፈተና ውስጥ በጣም አዳጋች በሆነ መንገድ ይለፍ እንጂ በፍጻሜው ተስፋ በሚፈነጥቅ መልኩ ነው የሚቋጨው። ተስፋ እንዳስቆረጠ አይደለም፣ የክብደቱን ያህል በዛ ለማውስቶ አይሄድም። መዝጊያው ላይ ያን ተስፋ የሚፈነጥቅ ነገር እናያለን። እስኪ ቀደም ያነሳችሁትን በዚህ ሀገር ያለ ተመልካች ለዚህ አቀራረብ መገዛት ምንድነው ምክንያቱ ትላላችሁ? በተለያዩ ግዛቶች ውስጥ ተንቀሳቀሳችሁ ቲያትር የማሳየት አንዳንዴም በተመልካቹ የመቀለድ ድረስ የምትሄዱባቸውን ወጎች በሬዲዮ ፕሮግራሞቻችንም አቅርበናል። ከህይወቱ ሩቅ የሆኑ ሰዎች እንዴት ሊገዙ፣ እንዴት ሊደመሙ፣ እንዴት ሊስቁ ሊያለቅሱ ቻሉ? እንዴት የሁሉም ማደረገው ይሄንን ታሪክ? የዕለት ተዕለት ህይወቶቹ በርግጥ እንግዳ ናቸው፣ ሩቅ ላለው ሰው የሚኖረው ህይወት አይደለም። ምንድን ነው ሚስጥሩ ትላላችሁ? ዓለም ጀምሪልን።
ምንድን ነው ቀደም ሲልን በአብዛኛው ነጥብ ለመናገር እንደሞከር ነው መነሻ ጽሑፉ ራሱ ለማንም ህይወት ቅርብ እንዲሆን ተደርጎ የተጻፈ ድርሰት ነው። ድርሰቱ በረከት ድንቅ አርጎ ነው የጻፈው። ሁለተኛ ይህንን ነገር እዛ ኢትዮጵያ ውስጥ ያለው ሰው ራሱ ኑሮው ነው፣ ውጭ ያለው ሰው ደግሞ በስልክም ይሁን በቤተሰብ የሚደርሱት ነገሮች አሉ። አንድ ሰው ቤት ሊሰራ ቢያስብ፣ ቤት ሊከራይ ቢያስብ፣ ቢሮ ቢሄድ የሚገጥመው ወላጆች ወይም ጓደኞች እህቶች ከሚጠይቁት ጥያቄ ያልተሟላላቸው ነገሮች ምንድን ናቸው፣ ችግሮቹ ምንድን ናቸው የሚለውን በዚህ በቢሮክራሲውም ሆነ በሌላ መልኩ ያለውን ነገር የሚሰማቸው እውነቶች ናቸው። ቅርብ ነው። ምንም ያህል ከሀገር ቢወጣ አብዛኛው ኢትዮጵያዊ እዛው ነው የሚኖረው፣ እዚህም ቢኖር ማለት ነው። እነዚህን ነገሮች የማወቅ ነው፣ የሰውን ነፍስ እውነታ የማቅረብ ነው የማወቅ። ሁለተኛ እነዛ አካላቶች በተዋንያኑ ደግሞ ሲተላለፉ በረከት ጽፎ ሌላ ሰው ቢሆን የሰራው ሊወድቁ ይችሉ ነበር፣ ላይገቡ ይችሉ ነበር፣ ሊጣሉ ይችሉ ነበር መድረኩ ላይ። ነገር ግን ግሩም ደግሞ ምንድን ነው የሚያደርገው እኛ ያቶ ቆፍጣናው ውይ ምን አሉ አሁን ምን ሊሉ ይሆን ብለን እንድንጠብቅ ያረሰርሰዋል፣ ቦታውን ያዘጋጀዋል። እና ምን መሰላችሁ አቶ ቆፍጣናው ከዛ ብለው ሲዘጋጅ ውስጣችን ገብቶ ነው የሚያስቀን ማለት ነው፣ ሲለቀው አጫወቱ ማለት ነው። አንዳንዱ ተመልካች ምናልባትም እያዩ ፈንገስ እብድ ነው ብሎ ሊያስብ ፈልጎ ነበረ ሲጀምር። እብድ ደግሞ እነዚህን ሁሉ እውነታዎች ቋጥሮ ሊጓዝ አይችልም፣ ያስታውቃል። የህይወት ታሪኩ ደግሞ በዛ ሰንሰለት ውስጥ ለምን ሆነ፣ መንገድ ላይ ለምን ወደቀ፣ እንዲህ አይነት ሰው ለምን ወጣው የሚለውን ሲጀምር፣ አሁን ዘውዴ ትሙት የሚለውን መሀላ በኢትዮጵያ የተለመደው በእናትና በአባት መማል ነው። ዘውዴ ትሙት እናቱ ናት ብለን ነው እስከ መጨረሻው አብረ ነው የምንሄደው። ወደ መጨረሻው ሲል ላይ ሚስቱ አድርጎ ነው የሚያመጣት። አንድ በፍቅር የማምለክ አዲስ ባህል ነው ያመጣው በረከት እዛ ላይ በሚስት መማልን ነው ያየ ነው መጨረሻ ላይ ያ ክር ከፌስታሉ ጋር የሄደው የልጁ ያቺ ትንሽ ካልሲ ሆና የታየችን ቁም ነገር የልጁን ፍቅር የልጁን ኃይል የልጁን ማን ነው ለልጁ ትንሽ አሸንጉሊትና እቃ ያን ያህል ስሜት ይዞት የማይጓዝ እንዳልኩት እናት ናት ብለን ስንጠብቅ ነው ልዬ እኮ የሞተችው ሲለን አብረነው ነው በቃ የምናለቅሰው አዳራሹን ሙሉ። ያቺ የሚወዳት ሚስቱ ታሪክ መሆኑን ሲያመጣው አካሄዱ ትራጀዲው ሲመጣ እንዴት እንደሚይዝና ሚወስድ ካላት ፍቅር እስከሚምልባት የደረሰ የእናትነት ቦታ የሰጣት ማን ነው ለዛች ሚስት ያቺ ሰው ከህይወቱ ስትወጣ። እነዚህ ነገሮች ናቸው የሰዎቹ አዳራሽ ውስጥ ያሉት እውነታዎች። እንደነጋሽ ቆፍጣናው አይነት ጎረቤት ሲቆጡ ሲታቹ ያ እውነት ሊርቀው የሚችል ሰው የለም ኢትዮጵያ ውስጥ አድጎ ኢትዮጵያ ውስጥ ኖሮ የነበረ። እና የደራሲው እነዛን ባህሪያት አገነባቡና አመጣጡ የተዋንያኑ እነዛ ጠብ እንዳይሉ አድርጎ እኛ ላይ የሚጥላቸው ነገሮች ጉልበቱ እነዚህ ናቸው ቅርብ ያደረጉን ብዬ ነው የማስበው።
ግሩም ዓለም ተመስገን፣ ሌላ ጥያቄ ከማከሌ በፊት ተነሳ።
እኔም ዓለም ካለችው የራቀ አይደለም። ተውኔቱ ብዙ የሚያነሳቸው ነጥቦች ሀገራዊ እውነቶችን፣ የአስተዳደር በደሎችን፣ የኑሮ ችግርን፣ ጭካኔን ደግሞ ነው የህይወት አጋጣሚ ሰው ከተደላደለ ህይወት በአንድ አጋጣሚ እንዴት ወደ አዘቅት ውስጥ እንደሚገባና እንዴት ወደዛ ደረጃ ላይ እንደሚወርድ ግን በዛ ውስጥ ደግሞ በችግር ውስጥ ያለ ደግነትን ርኅራኄን ነው የምታየው። እሱ አንዳንድ ነገሮችን በመጥቀስ ቲያትሩን ያላዩ ሰዎችን እንደሱ ለማድረግ ስላልፈለኩ ነው ብዙ ነገር ማልጠቅሰው። ግን በዛ ውስጥ ችግር ውስጥ ሆኖ ደግሞ ከሌለው ምንም ነገር ላይ እንዴት ማካፈል የሚፈልግ ሩህሩህ ልብ ይዞ ያለ ደሃ እንዳለ ደግሞ ያሳያል። ያንንም ነው እኔ ይዤ የወጣሁት።
መልካም። ምናልባትም በማህበራዊ ህይወት ትችትነቱ የማህበራዊ ዘርፍ ባለሙያዎች የሚያያቸውን ጉዳዮች እናነሳለን። እንዲህ ያለ ቲያትር ከታየ በኋላ ሰዎች ወደ ራሳቸው የሚመለከቱበትን ሁኔታ በሌላ ፕሮግራም ለመቃኘት እንሞክራለን። የቲያትሩን ጉልበት ስታነሱ የተዋናዩን ጉልበትም አንድ ላይ አንስታችኋል። ጉልበትን ግን በተራ በጥሬ ትርጉሙ ምናልባት ከልምዳችሁ ጋር አዛምዳችሁ የመጨረሻ ነጥባችን ብናደርግ 2 ሰዓት ያህል ብቻ ሆኖ ጥቂት ደቂቃዎች ወጣ ያለ ከመመለሰው በቀር ሳይቋረጥ ማድረጉ በዛ ስሜት ውስጥ መነሳትና መውደቅ የቲያትሩ ፍሰት እንደሚጠይቀው መነሳት መውደቁ እንዳለ ሆኖ በስሜት ማለቴ ነው በአካል የሚፈትነውሳ 2 ሰዓት ተኩል አንድ ሰው ሳይቋረጥ እንዴት ነው የሚሰራው? ቃለ ተውኔቱንስ እንዴት ነው መያዝና በዛ ጥልቅ በሆነ በዛው ፍጥነት ደግሞ ቀላልና ቅርብ በሆነ መንፈስ ማቅረብ የሚቻለው? የቲያትሩና የተዋናዩን ጉልበት በቀጥታ ከመታወቀው የጉልበት ያቀም ሁኔታ ጋር እስኪ ያዛምዱልኝ። የመጨረሻ እናደርጋለን።
ጥሩ ነገር ነው ያረሳኸው። ምክንያቱም ብዙ ጊዜ በአንድ መድረክ ላይ ያንድ መድረክ ሲን ውስጥ ወይም ትዕይንት ውስጥ 5-6 ተዋናዮች ተሰልፈው ተመልካችን የሚያጡበት ጊዜ አለ። ይሄ አቅም ቀላል አይደለም። ብዙ ተመልካቾች የቷንያንን ጉልበት መፈለግ አያውቁትም። ምንድነው እኔ ስለ በየግል ህይወታችን አምሹር ተሚም ሁላችንም ስንሰው ስንስል እናንተም ይጠቅማችኋል የሚሉት ጥያቄ አላቸው። እና እኛ ለነሱ የመዝናኛውና ቁጭ ብሎ የማያውን ደቂቃውንም ሰዓቱንም ስለማያውቁት እያንዳንዱ ውስጥ ህዋሳችን እንዴት ተጨንቆ እንደሚያልፈው እንዴት እንደሚያም እንዴት እንደሚደክም ስለማይገነዘቡት የቲያትርን ምን ያህል ጉልበት እንደሚጠይቅ እንግዲህ እንዳልኩት 5-6 ሆነ ደግሞ እንደዛም ሆኖ መድረክ ላይ አንዳንዴ ተመልካችን ስታጣው ታያለህ። ተመልካቹስ ሳይደርሰው በቃ ስንቀር ምንናይበት ጊዜ አለ። የግሩም ደግሞ ሌላው ትልቁ ጉልበቱ ብቻውን ተመልካቹን ይዞት በእያንዳንዱ ሙቭመንቱ ብሎኪንጉን ራሱን ሳይሰጥ ነገም ብትገባ ተነጎዳም ብትገባ በዛን አይነት መልክ ተጠቅሞ ያውም ደግሞ አሁን በስደት ዓለም ያየ ነው። ያ ማለት ምንድነው ስፖትላይቶች ተከትለውት መብራቶች ተመቻችተው ተለማምደውለት ሳይሆን በአለው መብራቱን ተከትሎ ማለት ይችላል። መሰረቱ መብራቱ ነው። ተዋናዩን መከተል የነበረበት ተዋናዩ ነው መብራት የተከተለው። እሱን እየተከተለ ሁሉ ነበር ይሰራው የነበረውና መድረኩ ላይ ያለው ሌላው ሸክም እና እነዚህ ነገሮች ሁሉ አድርጎ ረጅም ሰዓት የስክሪፕትም አሁን እንዳነሳው ይሄ ሁሉ ጥናት ለህዝቡ ዝም ብሎ ውልብ ስለሚል ምን ያህል ገጽ እንደሆነ ሊያቀው አይችልም። ሙያተኞቹ ግን እናቀዋለን ያ ሁሉ ገጽ። አንዳንዴ አንድ ቃል ስትጠፋህ እሷን ፍለጋ በሐሳብህ ስንዋጥት ስቃያለን መድረክ ላይ። እሱ ያንን 2 ሰዓት ከ20 መሸከም ቃሎቹ እንዳይዛቡ ቃሎቹ እንዳይሳቱ ቁም ነገሮቹ እንዳይቀሩ የማድረግን ነገር እሱም ሌላ ፈተና እና እነዚህን ሁሉ ፈተናዎች ተሸክሞ ማለፍ ምንም ጥያቄ የለውም። ለዚህ ነው እኮ በቃ ድንቅ የሆነ ተዋናይ ነው ድንቅ ስራ ሰራ ብለን ያልነው እነዚህን ሁሉ ስለተሸከመ ነው። ልክ ነህ ለማለት ነው። በጣም
ግሩም ተመስገን።
እኔም ካለችው ላይ ብዙ ማከለው ነገር የለም ብዙም ብለዋለች። እንደ ተዋናይ የሱ ቁስል ያው ይሰማናል። ምክንያቱም መድረክ ላይ 6-10 ተዋናይ እንኳን ሆነ ፐርፎርማንስ ጨረሰ በመስገባበት ሰዓት ያለው ድካም ልክ ኩንታል ጤፍ ተሸክመ እንዳወረድክ ነው የሚሰማ። ግሩም እዛ ውስጥ ያያቸውን መድረኩ ላይ ማናያቸውን ተዋንያን ገጸ ባህሪን ጭምር ተሸክመ የ5 ተዋንያን ስራ ሰርቶ እንደወረደ ነው ማየት ያለብን። እና አንደኛ እንዲሁ ዝም ብለህ ከአቅም ራሱ ከአቅም አኳያ ትልቅ አቅም የሚጠይቅ ነው። ትልቅ ድካም አለው። ሁለተኛ ደግሞ እንደ ያንን ደግሞ በብቃት መወጣት የተሰጠህን ገጸ ባህሪ ቃለ ተውኔት ከህዝብ ጋር ለህዝብ አድርሰ ህዝብን ተሸክመ 2 ሰዓት ተኩል መጓዝ ራሱ ትልቅ ታለንትን የሚጠይቅ ሆኖ ነው ያየሁት። እና እጅግ የከበረ አድናቆቴን በዚህ አጋጣሚ አሁንም እንደገና መግለጽ እፈልጋለሁ። በጣም እሰይ ይበል የሚባል ነው።
ግሩም ነው። የፌስታሊን የያዩ ፈንገስ ፌስታሊን የሙሉ ሰዓት የአንድ ሰው ተውኔት ብዙ ሊያነጋግር ይችላል። ቀደም ብዬ እንደጠቆምኩት ሌሎች ባለሙያዎች ከተለያየ አቅጣጫ የተመለከቱበትን በቀጣይ ፕሮግራሞቻችን እንመለከታለን። በተለይ ስነ ልቦናና ማህበራዊ ህይወትን የሚመለከቱትን የሲኒማ ባለሙያዎችን ጭምር ለመለያያ ቁም ነገርና ለዛን ያዋደደ ተውኔት ነውና ቀልዱንም በሚመለከት ተመስገን ለኩምክና ተዋናዮች ኮሜዲያን በልማድ የምንለውን መተካት መምረጤ ነው። በመድረክ ላይ የኩምክና ተውኔት ለሚሰሩ በቀልድ ቁም ነገርን ለማስጨበጥ ለሚሞክሩ እንዲህ ጥልቅ የሆነን ነገር አንዳንዴም መረር ያለን ነገር ሳይቀር መቀለድ መቻል ባላፊ አግዳሚው ቀልድ እንደምትፈጥረው አይደለምና ለቀልድ ስሜቱ ቅርብ እንደሆን ካቃለው ዓለምም ታግዥናለች። ምን አየህ? ምን ተመለከት? ለሌሎች ኩምክና ስራቸው ያደረጉት ኩምክና በራሱ ሰውን ማሳቅ የመሰለ ከባድ ስራ ያለ አይመስለኝም። ግን ምን ታያለህ? ለሌሎች ምን የፈነጠቀ ይመስልሃል? ለባለሙያዎች ለራሳቸው
ምን እየሳከ ነው የምታየው? አንዳንድ ጊዜ ትራጀዲ እኮ ራሱ ኮሜዲ ነው። በተቀደደ ካልሲ ወይም በሆነ ነገር ነው የምትስቀው፣ ወይም እንደዚህ በችግር አለ ህዝቡ ጋር ደርሶ ያው እየሳቀ ነው እንጂ የሚቀበለው ኩምክና ጥልቀት ያለው መልእክት አለው እና ይሄ ዝም ብሎ እንደ ሌላ ተራ ጆክ ስቀም ትረሳው ነገር አይደለም። እና እኔ በዚህ አይነት እንጀራ ውስጥ ያሉ አሁን ስለ ስታንዳፕ ኮሜዲያን ነው ያው ማሳቅ ቢሆንም የመጀመሪያው አላማ፣ ግን ከዛ ጀርባ ደግሞ ሌላ ስራ እየሰራህም ማሳቅ እንደምትችል አሁን እዚህም ሀገር የምታያቸው የስታንዳፕ ኮሜዲ ባለው የሶሻል ችግሮች ላይ የዘርም ሊሆን ይችላል፣ አስተዳደርም ሊሆን ይችላል፣ እንደዚህ አይነት ነገሮችን ህብረተሰብ ውስጥ ያለውን ነገር በቀልድ እያዋዙ ግን ያው ቁም ነገር አስጨብጠው ነው የሚወጡት። እና ይሄንን መንገድ መከተል የሚያዋጣ ይመስለኛል። ምክንያቱም ስቆ ብቻ ሳይሆን የሚሄደው ከሳቁ በስተጀርባ ምን አለ? ምንድን ነው መልክቱ? በብዙ ነገር ማሳቅ ትችላለህ፣ ኮርኮርህም ማሳቅ ትችላለህ። ግን ከዛ ላ ያልኛው ቆይቶ ራሱ እንዲኮረኩረ ተኝተህ የሚያነቃ ሀሳቦች ሲመጡ ለተመልካቹም ለተዋኙም ጥሩ ነገር ነው ብዬ አምናለሁ።
ግሩም ነው። ተኝተህም የሚያነቃህ ብሏል ተመስገን። ከቲያትር አዳራሹ ከወጡ በኋላ ውስጣችን የሚቆይ መልሰ እንድናስበው የሚያደርግ ሀሳብ መቶ መቻሉ ትልቅ ነገሩ ይመስለኛል። አለም፣ አንቺስ ምን ትያለሽ? ለኩምክና ባለሙያዎች ምን መልእክት አለ? ለባለሙያዎች በጠቅላላ
ራሱ እዛ ፌስታሊን የሚለው ላይ እጅግ በጣም አዳራሹን በሳቅ ሲያስነከን ከነበረው ነጥብ አንዱ እኮ ዛሬ በኢትዮጵያ ውስጥ የሚሰሩትን የዲቪዲ ስራዎች ብዛት ከፍላየር አቅም እንኳን ሰው እንዴት መለየት ያቅተዋል? አንድ አይነት ስለመሆናቸው ቀልዳቸውና ቁም ነገራቸው ተመሳሳይነቱ፣ የባህሪያ ተመሳሳይነቱ ለህብረተሰቡ ካላቸው ርቀት፣ ከእውነታው ርቀት ትችት እዛው ራሱ እያዩ ፈንገስ ላይ አለ። ከዛ ነው የሚጀምረው እና ምንድን ነው ስታንዳርዱን ከፍ ነው ያደረገው፣ ደረጃቸውን ከፍ አድርጎታል። የሰው እንደተባለው በትንሽ ነገርም ሊስቅ ይችላል። ከሳቀ በኋላም ቤቱ ይዞት ሄዶ ያንን ቁም ነገር እንዲያብሰለስለው የሚያደርግበትን የቤት ስራ ሰጥቶት የሄደማ ልዩነት አለው እና ደረጃቸውን ለይተው እንዲያዩ አስደርጓቸዋል። ተመልካቾቹም እኮ የአከባበር ደረጃቸውን እንዲለይ ነው የመጣው ይሄ ስራ እና አሸክሞ መሸኘት ማለት ነው። እነዚህኛዎቹ ስቀው አስቀው አሸክመው ግን የሚሸኙት ነገር አለ። ቅድም እንደተጠቀሰው ጥሩነት ከሀብት ጋር አይደለም የሚያያዘው፣ ጥሩነት ከገንዘብ ጋር አይደለም የሚያያዘው፣ ደግነት ከገንዘብ ጋር አይደለም የሚያያዘው። አንድ ሰው በተራ ችግር ውስጥ ካለው ነገር ላይ ለሌላ ሌለው ሰው ተካፍሎ የመብላትን ባህሪ ማሰብ እንደሚችል እያሳየ ማሳቅ ማለት ነው። እነዚህን ከባድ ሀሳቦች አሸክመህ እየላክ ካሳቅ ለሌላው አስቃሉ ብሎ ለሚወጣው ሰው ደረጃውን ከፍ አድርገውበታል። ጥያቄውን ከፍ አድርገው እርከቡ ከፍ ብሏል እና የበለጠ እንዲሰሩበት ያሳስባቸዋል። የበለጠ እንዲ አለበለዛ እንዳልኩት ተመልካቹ የራሱ ደረጃ መመጠኛ እንዲኖረው ወደ ላይ ወስደውታል እና ይህንን እንዲያስቡ አድርጓቸዋል። ውስጡም ደግሞ ጥበበኞችን ቆንጆ አድርጎ ይተቻል። ሌላ የስራ የቢሮ የሌላ ሙያተኞችን የቢሮ ደረጃና ምንድን ነው አሰራር እንደተቹ የራሳችንን ሙያተኞችም ቆንጆ አድርገው ሀይሰውታል እና ለዚህም ነው ከፍተኛ ቦታ ላይ የደረሰው ለማለት ነው። በጣም ጥሩ እይታ ነው ያደረጉት።
ግሩም ነው። በጣም አመሰግናለሁ። እያዩ ፈንገስ በኑሮ ጣጣ የተዋጠውን የአዳም ዘር ሁሉ ምናልባትም ድሮም ቅርብ ሳይሆኑ አይቀሩም እንባና ሳቅን የበለጠ አቅርቦ ያመጣ ይመስላል። በተለያዩ ገጾች እያዩ ፈንገስ ፌስታሌን ዘርዘር አድርጋችሁ እንደ ባለሙያ ተመልክታችኋል። አለም ፀሐይ ወዳጆ፣ ተመስገን አፈወርቅ ለጊዜያቸው አመሰግናለሁ። ዜር ስጥልኝ።
በጣም አመሰግናለሁ። እኛም እናመሰግናለን። አሉላዬ፣ በየከተማው ያለው በዴንቨር፣ ሚኒያፖሊስ፣ አትላንታ፣ ሲያትል እየመጣ ስለሆነ እያዩ ይሄንን ፌስታሊን የተባለውን ትርኢት እንደው እንዳያመልጣችሁ ተመልካቾቹ። ይሄ እድል አይገኝም። ከኢትዮጵያ ነው የመጡት፣ ወደ ኢትዮጵያ ነው የሚመለሱት እና ትርኢቱን እንድትመለከቱ አንድ ሙያተኛ እንጋብዛለን እና አደራ ለማለት ነው። በጣም እግዚአብሔር ይስጥልን።
ግሩም አደራው ደርሷል። በድጋሚ አመሰግናለሁ። መልካም ቀን።
መልካም ቀን።
ሙዚቃውን የመረጠው ንጉሱ ነው።
የግጥሙ ደራሲ
እውቋ ሶስና ታደሰ።
በርከት ባሉ ግሩም የግጥም ስራዎቿ ትታወቃለች። ላስተራወቀ በርከት ያሉ ስራዎች ስታለች እናመሰግናለን። አድማጮች፣ የንጉሴ አክሊሉ መስኮት ሊከፈት ነው።
የንጉሴ እንግዳ አንጋፋ ብቻ ሳይሆኑ የዳበረ ልምድም ያላቸው ናቸው። ጋዜጠኛ አንቱ እያልን እኔ አንተን እቆጣ ነበር። አንቱ አለ
ዛሬ ታግዘኸኛል። በአንቱ ታው
ጋሽ ከቤ ስንገናኝ እኔም አንተ ነው የምለው ግን
አየር ላይ ከበደኝ
ከበደኝ ጋሽ ከበደ ከበደኝ አየር ላይ ስለዚህ አንቱ አልኩ።
በጃኖ ጊዜ እኛ እንደ ቅዱስ ነገር አድርገን የምናው የማንነካው ቤተክነትን ና ጃኖዊ እንጂ ስለቀረው ሁሉ ነቅፈን መጻፍ እንችላለን።
ይህን የዛሬ 15 ቀን ተናግሮ የነበረው አንጋፋው ጋዜጠኛ ከበደ አኒሳ ነው። የቤተ ክህነትን ጉዳይ ካነሳ እኔ ደግሞ አንድ ነገር ትዝ አለኝ። የዛሬ 46 ዓመት የመጀመሪያው ኢትዮጵያዊ ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስ ከዚህ ዓለም በሞት ተለዩና በእሳቸው ፋንታ ማን ይተካ ማይሆን የሚል ክርክር ተነሳ። ንጉሠ ነገሥቱን ጨምሮ የቤተ ክህነት ሊቃውንት የተወሰኑት እንደ ራሴው ብፁዕ አቡነ ቴዎፍሎስ መሆን አለባቸው አሉ። ሌሎች ደግሞ የለም ፓትርያርክ ከተሾመ ከገዳማውያን አባቶች መምጣትና መሾም አለበት አሉ። በዚህ ምክንያት ያው ውዝግብ ቢኖርም ንጉሰ ነገስቱ ያሉበት ወገን አሸንፎ ብፁዕ ወቅዱስ ተብለው ብፁዕ አቡነ ቴዎፍሎስ ሁለተኛው የኢትዮጵያ ፓትርያርክ ሆኑ። ይህ አይደለም ዋናው ጉዳይ። ንጉሰ ነገስቱ የሹመቱ ስነ ስርዓት ከመከናወኑ በፊት በሹመቱ ተስማምተናል የሚል ደብዳቤ ለቤተ ክህነቱ ይጽፋሉ። በወቅቱ የዜና ቤተ ክርስቲያን ጋዜጣ ዋና አዘጋጅ የነበረው ዛሬም በስራው ላይ የሚገኘው መጋቤ ምስጢር ወልደ ሩፋኤል ፈታሂ ተስማምተናል ማለት ያለባት ራሷ ቤተ ክርስቲያኒቷ እንጂ ግርማዊነታቸው አይደሉም የሚል ወፍራም ርዕሰ አንቀጽ ጻፈ። ጉር ተባለ በወቅቱ መቼም ጋዜጠኛው ምንም የሆነው ነገር ግን አልነበረም። ዛሬ ድረስ ይሄ ነገር ታሪክ ሆኖ ይወሳል ይነገራል። አዲሱና አሉላ የዝግጅቴ መስኮት ቀደም ብሎ እንደሚከፈት አውቄ እንደሚኒባስ ተጓዥ ሰላምታ ሳልሰጥ ገባሁ ይቅርታ። የዛሬ 15 ቀን እንግዳዬ ኋላ ብሎ የኋላ ታሪኩን ሊያወጋን ሲዘጋጅ ነበር ቸኩዬ ድንገት ያቋረጥኩት። ስለዚህ ያን ታሪክ ዛሬ ያጫውተናል። የንጉስ ውለታ የማይረሳ ከበዳኒሳ
እና አንድ ጊዜ ስለ በጀት ጻፍኩ። የኢትዮጵያ መንግስት በየአመቱ በጀት ያወጣል፣ ግን በጀቱ በትክክል በስራ ላይ አይውልም። መስሪያ ቤቶች፣ ሚኒስትሮች በጀቱን ይመልሳሉ እና ወይንም ትርፍ ዕቃ ገዙበታል። ይሄ ልክ አይደለም። በጀት ለወጣበት ጉዳይ ካልዋለ አገርሱን ጠቀመ ማለት አይደለም እና በጀቱ በስራ ላይ አልዋለም፣ ለሳለመ ተግባር አልዋለም ብዬ ጻፍኩ። እና ዶክተር ምናሴ ነበረ በጣም ደነገጠ። እንዴት ከበደ የኃይለ ሥላሴን መንግስት ነቅፋል ብሎ ከስራ አገደኝ ለስምንት ቀን። ጃኖ ተቆጡት። እውነቱ እነዛፈው ምን አድርግ ነው የምትለው አሉት። መልሰ ወደ ስራ ተመለስኩ።
አንድ ጊዜ በዚሁ ፕሮግራም ነበር ሆኖ እንዳይቀር ታሪካችን ሁሉ ተመዝግቦ እንዲቆይ ድምፅና ምስሉ አደራ እንላለን ትውልዱን በሙሉ ብለን ነበር። የዛሬ 15 ቀን በንጉሠ ነገሥቱ መንግሥት ዘመን ስለነበረው ፕሬስ ከአንጋፋው ጋዜጠኛ ከ85 ዓመቱ የዕድሜ ባለጸጋ ከከበዳኒሳ ጋራ በንጉሠ ነገሥቱ ዘመን የተከናወኑትን ሥራዎች አንዳንዶቹን ብናነሳ ለማመን የምንቸገርባቸው ብዙ የተሰሩ ሥራዎች አሉ። በፕሬሱ በኩል ለምሳሌ አንድ ጊዜ ኢዩኤል ዮሐንስ ቲያትር ደረሰና አገር ፍቅር ውስጥ አሳየ። ንጉሠ ነገሥቱና ባለሥልጣኖቻቸውን ጋብዞ ማለት ነው። ንጉሡ መጥተው ቲያትሩን ሲመለከቱ ቲያትሩ ንጉሠ ነገሥቱን እንደው መለኮታዊ ሥልጣን እንዳላቸው የሰው ፍጡር እንዳልሆኑ አድርጎ ስለሆነ ያቀረባቸው ንጉሡ ተናደው ተቆጥተው አዳራሹን ጥለው ወጡ ሲሉ ባለፈው በ124ኛው ዓመት የልደት በዓላቸው ቀን ያጫወቱን ዶክተር ዳኛቸው አሰፋ ናቸው። ባለሥልጣኖቻቸው ቀረብ ብለው ሲያነጋግሯቸው እንዴት እንዲህ አይነት ነገር ታቀርባላችሁ? እኛ እኮ ፍጡር ነን፣ እናንተ ግን እንደ አምላክ ቆጠራችሁን እንደዛ አርጋችሁ አቀረባችሁን ብለው እንደ ተቆጡ ተነግሯል። 80ኛ ዓመት የልደት በዓላቸው በ1974 ዓመተ ምህረት ይቅርታ 80ኛ ዓመት የልደት በዓላቸው በ1964 ዓመተ ምህረት ሲከበር ጃንሆይ ከርሶ በኋላ ስልጣን የሚይዘው ወይም የሚነክሰው ማን ነው ብለው የዛሬው የ92 ዓመቱ የእድሜ ባለጸጋ አንጋፋው የፕሬስ ሰው ነጋሽ ገብረ ማርያም ቢጠይቁ ጃንሆይ ተቆጡ ተባለ። ለዚያ መልስ ሰጡ። ህገ መንግስቱን አታዩም ብለው ከዛ በኋላ ጋዜጠኛ ነጋሽ ገብረ ማርያምን ጠርተው በማነጋገር አንተ ነህ ቅድም ጥያቄውን የጠየቅከው? ህገ መንግስቱን አታነቡም? ጋዜጠኛ እኮ ማንበብ አለበት። ለአንተ ጥያቄ ህገ መንግስቱ ራሱ እዚያው መልስ ይሰጥሃል ብለው እንዳነጋግሯቸው ነጋሽ ባለፈው አመት የካቲት ወር የሬዲዮ ቀን በሸገር ሬዲዮ ጣቢያ ሲከበር አጫውተውናል። አልወለድም ከማናንሼ አህያዋ ለሰው ሰላምታ ስትሰጥ የመንግስቱ ገዳሙ መጽሐፍ የፊውዳሉን ስርዓት ፍንትው አድርጎ የሚያሳየው ፍቅር እስከ መቃብርና ሌሎችም ኦ ሰላም በስምሽ ስንት ግፍ ተሰራ የኃይለ ሥላሴ ድርሰት ጸሐፊው ነው ኃይለ ሥላሴ ብዙ መጽሐፍት በዛ ወቅት ታትመዋል። ሌሎችንም ጊዜ የለም እንጂ ማንሳት ይቻላል።
በጋዜጣ የውቀት ለዛ መጣ ውቀቱ ሲገባ ድንቁርና ወጣ የዛሬቱ ዜናው በየአይነቱ ከበደ ነበረ አዘጋጅ በወቅቱ ጋሽ ከበደ ከደርግ በፊት ኢትዮጵያን ኢትዮጵያ ትቅደም ያልኩት እኔ ነኝ ብሎ አጫውቶኛል በመጪው የካቲት ወር ላይ የምንነጋገርበት ይሆናል ጋሽ ከበደ አሁንም ያነባል ነገር ግን የጥረታ በሉ በጣም አነስተኛ ከመሆኑ የተነሳ መጽሐፍ መግዛት ቀርቶ ተከራይቶ ለማንበብ እንኳ አትበቃውም ገንዘቡ እንግዲህ የኔ መልእክት እዚህ ድረስ ነው ለዚህ ዝግጅት የተባበሩኝን ጋዜጠኞቹን በኃይሉ አስፋውንና ደረጀ ተዛዙን አመሰግናለሁ በሚቀጥለው 15 ቀን እንገናኝ ደህና ሁኑ
አንድ የማሳረጃ ነገር ግን ደግሞ ወቅታዊ ሆነ መስናዶ ይቀርናል
እና ወደ አዲስ አበባ ልንጓዝ ነው ወደ እስክንድር ፍሬው
አዲስ አበባ ጥቁር አንበሳ ሆስፒታል ፊት ለፊት ነው የሚገኘው
ኢትዮ ኩባ የወዳጅነት አደባባይ ይባላል
በዚህ አደባባይ ዛሬ ቀደም እንደተቆም ነው ኩባ የተማሩ ኢትዮጵያውያን አንድ የመታሰቢያ ፕሮግራም
ለቀድሞውና በቅርቡ ከዚህ ዓለም በሞት ለተለዩት የአገሪቱ መሪ
ለፕሬዝዳንት ፊደል ካስትሮ ማዘጋጀታቸው ታውቋል።
እስክንድር ፍሬው በስፍራው ነበርና ሪፖርቱን ዛሬውን አድርሶናል።
እኛም የእስክንድርን ለየት ያለ ዝግጅት
የራዲዮ መጽሔት ቅንብራችን መቋጫ አድርገነዋል።
ያን አስከትለን ወደ ማጠቃለያ ዜናው የሚያዳርስ ሙዚቃ ነው ያሰናዳ ነውና
በጣቢያው መዝጊያ ላይ ነው የምንመለሰው።
ቪቫ ፊደል! ሃስተ ሴምፕሬ ኮማንዳንቴ! ግራሲያ
ከ1970ዎቹ መጀመሪያ አንስቶ ከሀገር ርቀው ባህር አቋርጠው የተጓዙ የዚያ ጊዜ ታዳጊዎች በወጣትነት ጭምር ለከፍተኛ ትምህርት የተጓዙ ኢትዮጵያውያን የኩባ ተማሪዎች ዛሬ ተሰባሰቡ። አባታችን የሚሏቸውን ፊደል ካስትሮ ሊሰናበቱ ሁለታቸውንም ሊገልጹ ጊዜው ነበር። በአዲስ አበባው የኢትዮ ኩባ የወዳጅነት ፓርክ እናም በኢትዮጵያ የለቅሶ ባህል ጥቁር ተለብሶ ንፍሮ እየቀረበና ዳቦ እየዞረ የሐዘኑ ስነ ስርዓት ተካሄደ። ቪቫ ኩባ ቪቫ ፊደል ካስትሮ የሚለው መፈክር ደግሞ በተደጋጋሚ ተስተጋብቷል። የዚህ ፕሮግራም አዘጋጅ ኮሚቴ ሰብሳቢ ይብራህ ማሃሪ ወደ 3000 የሚጠጉት ታዳሚዎች በራሳቸው ተነሳሽነት የመጡ መሆኑን አብራርተዋል።
ባለው ፕሮግራምና በተደረገው የማስተዋወቂያና የተለያየ ሚዲያ ስርጭት ያን አይቶ ከነበረው ሁኔታ ጋር ተብለው በራሳቸው ፍቃድ በራሳቸው ተነሳሽነት ነው የመጡት።
እንግዲህ አቶ ይብራ ቲሸርቶች ታትመዋል ያየው ነው ማንበብ ከቻልኩኝ ለኛነታችን መሰረት ነህ እና መሰግናለን የሚል ፊደል እንወድሃለን የሚል የተለያየ ጥቁር ቲሸርቶች የፊደል ካስትሮ ፎቶግራፎች አሉባቸው ለብሳችኋል ሁላችሁምና ይሄ በመ ኮን የተዘጋጀው በኮሚቴው ነው እርሶ ወይ መሩት ኮሚቴ ነው የተዘጋጀው?
በትክክል በኮሚቴው ነው የተዘጋጀው። ማህበሩም እንደገና ደግሞ ያው የኩባ ምሩቃን ሆነው በግላቸው ተነሳሽነት ገንዘብ አዋጥተው ምን ብሎ ነው ይሄን ባንድ ላይ ያሳተመን የተለያየው ባነሮች እነዚህ ቲሸርቶች እና የተለያየ ዝግጅቶች ያደረግነው።
ቀኑ ዛሬ ለምን ተመረጠ? ዛሬ እንዲሆን ለምን ተፈለገ? አቶ ይብራ
ዛሬ በዚህ ሰዓት በአሁን ሰዓት ፊደል ካስትሮ የቀብር ስነ ስርዓት የሚደረግበት ሰዓት መርጠን ነው ያደረግነው።
ይሄው ሰዓቱም እቺ ሰዓት ነች።
9 ሰዓት ነው ቀብር ስነ ስርዓት ኩባ ውስጥ የሚካሄድ በኩባ ጧት ሰዓት ግን በእኛ 9 ሰዓት ላይ እና ከዛ ጋር አገናኝተን ነው ሰዓቱና ፕሮግራሙን ያደረግነው።
ይሄ ለርሶ ልክ አንድን ዘመድ ወይ ወዳጅ የመሸኛ የሐዘን ስነ ስርዓት ያህል ነው እንደዛ ነው የሚሰማው ተሶ የግሎትን ይገርም።
በጣም በጣም በቃ እኔ አንድ አባቴ እንደ ስለየኝ እንደተሰማኝ ሆነ ፊደል ካስትሮ መለየት ውስጤ ምንም እንትልልኝ አልቻለም። በጣም ነው ሀዘን የተሰማኝ። እንደምታየው እንዲያውም እኛ አሁን የኢትዮጵያ ባህል ስርዓት አድርገን ነው እንዲያውም እንትን ያደርግነው የንፍሮ የቡና የድፎ ዳቦ ስነ ስርዓት ለቀስተኛ እንዴት ከለቅሶ ከቀብር መልስ የሚደረገው ስነ ስርዓት በሙሉ ሁሉ ዝግጅት ነው ያደረግነው አይተው ከሆነ።
በስነ ስርዓቱ ላይ የተገኙት ሁሉ ማለት ይቻላል ሟቹን የቀድሞ የኩባ መሪ አባታችን ሲሉ ነው የገለጹት። በ1976 ዓመተ ምህረት ገና በ10 ዓመቷ ወደ ኩባ የሄደችውና እስከ ከፍተኛ ትምህርት የተከታተለችው የላቦራቶሪ ባለሙያ ሮዛ ቆያቸው አንዷ ናት።
ልጅ ነኝ ልጅ ብዬ ነው ማስብ። ቃላት የለኝም ካስትሮን የምገልጽበት ቃላት የለኝም። ለእኔ እንጃ ለእኔ ምንም በቃ ምን ብዬ እንደምለው አላውቅም። ፊደል ካስትሮ አባት፣ መሪ፣ መሪያችን እና ለእኔ መብቃት እዚህ ጋር ለመድረስ ያደረሰኝ ሰው ነው።
እንግዲህ የለበሽው ቲሸርት ላይም ለእኛነታችን መሰረት ነህ እናመሰግንሃለን ይላል። ያንን ለማሁን ያልሽውን ለመግለጽ ነው።
አዎ አዎ፣ በትክክል ለዚህ ያበቃኝ እሱ ነው፣ መሰረቴ እሱ ነው።
ለዚሁ የሀዘን ስነ ስርዓት ከምስራቅ ሸዋ ዞን ጊምቢቹ ወረዳ ጨፌ ዶሳ ከተማ የመጡት አስረስ ዲሮ ተመሳሳይ ሀሳብ አንጸባርቀዋል።
ምንድነው እኛ ፊደል አባታችን ነው። በመጀመሪያ ደረጃ እዛ ኩባ ውስጥ ከ86,000 በላይ ተማሪ የመቶ ሀገር ተማሪ ተምሯል። በጣም የሚገርም ግን ለኢትዮጵያውያን ልዩ ፕሪቪሌጅ ነበረን። ከተማው ስንንቀሳቀስ የተለያዩ አውሮፓ ሀገር ፕሬዚደንቶች፣ ያኔ የሶሻሊስት ሀገር ፕሬዚደንቶች ለጉብኝት በሚመጡበት ሰዓት እኛን ነበረ የሚያስጎበኙት እና ልዩ የጀግና ልጆች ናቸው፣ ኢትዮጵያ ጥሩ ሀገር ነች በሚል ልዩ ፕሪቪሌጅ ይሰጠን ነበር እዛ። ከዛ በተረፈ ደግሞ እንደምታውቀው እኛ ተምረን መተን አሁን በእኔ ስር ወደ 76,000 አርሶ አደር ኬሚካል አቀርባለሁ። ለ76,000 ሄክታር ይቅርታ ኬሚካል አቀርባለሁ። በዚህ የተነሳ ብዙ ሀገራችን በሕክምናው ዘርፍ ከአባቶቻችን ጋር ሞተዋል። በሕክምናው ዘርፍ ብዙ ረድተውናል። አሁን ደግሞ በቴክኒክና የሙያ ኮሌጆች ብዛት ያላቸው ኩባዎች መጥተው ድጋፍ እየሰጡ ነው።
በዚህ አድባሬ ወረራ ወቅት አባታቸውን ያጡትና በታዳጊነታቸው ወደ ኩባ ተጉዘው ለ12 ዓመታት የተማሩት ቆንጂት ወንድሙ የካስትሮ ውለታ ከፍተኛ መሆኑን ይናገራሉ።
ካስትሮ ለእኔ በግሌ ብዙ ነገር ናቸው። የእኔነቴ እዚህ መድረስ ምክንያት እሳቸው ናቸው ብዬ አምናለሁ። እኔ እንደገናም እንደ አገርም ሳስብ እንደ ኢትዮጵያዊነት በጦርነት ሰዓት ከጎናችን ያልተለዩን ከጦርነቱም በኋላ በሕክምና በሌሎችም ሙያዎች እየረዱን ያሉ እያገዙን ያሉና ሁልጊዜም ሰብአዊነት የሚሰማቸው መሪ ስለሆኑ ይህንን ልናደርግላቸው ወደናል።
ይሄ አሁን የሀዘን ስነ ስርዓት ነው የተዘጋጀው? ለቅሶ ስነ ስርዓት ነው?
አዎ፣ የሀዘን ስነ ስርዓት ነው ያዘጋጀ ነው። የመጨረሻ ስንብቱ የሚሆነው በኩባ 1 ሰዓት ነው የሚሆነው። ያ ሰዓት ደግሞ በእኛ 9 ሰዓት ነው እዚህ የሚሆነውና ያንን ሰዓት ጠብቀን ስንብቱን ለማድረግ ነው።
በዓለም አቀፍ ድርጅት ውስጥ የሚሰሩት ሳሙኤል ጌታነህ ደግሞ የ12ኛ ክፍል ትምህርታቸውን ካጠናቀቁ በኋላ ነጻ የከፍተኛ ትምህርት እድል አግኝተው በምክትል መቶ አለቃነት ሰልጥነው የተመለሱ ናቸው። ለቀድሞው የኩባ መሪ ያላቸው ፍቅር ከምን እንደሚመነጭ አስረዳሉ።
ፊደል ላይ እንደዚህ አይነት ፍቅር እንዲያድርብን ያደረገው አንደኛ በኖርንበት ዘመን በዛ በጉርምስና እድሜያችን ስለ ፊደል ካስትሮ የተገነዘብ ነው። በአጠቃላይ ፊደል ብቻ ሳይሆን የኩባ ሕዝብና ፊደልን ነጣጥሎ ማየት ራሱ በጣም አስቸጋሪ ነው። ለሰው ልጅ ያላቸው ፍቅር በመጀመሪያ ደረጃ ለሰው ልጅ ያላቸው ፍቅር፣ በሁለተኛ ደረጃ ደግሞ እንደምታስታውሰው በዛ ክፍለ ዘመን ወይም በዛ ከዛሬ 40ና 50 ዓመት በፊት በአፍሪካ፣ በላቲን አሜሪካ፣ በኤዥያ፣ በሚድል ኢስት ብዙ የነጻነት ትግሎች ይካሄዱ ነበረ እና ፊደል አገሪቷ ባላት በዛ አነስተኛ ኢኮኖሚ በእነዚህ ሀገሮች ውስጥ በሙያ በገንዘብ እስከ ህይወት መስዋዕትነት ድረስ በመክፈል ይከፍሉት የነበረው መስዋዕትነት በጣም ይመስጠኝ ነበር፣ ያስደንቀኝ ነበር። ከዚህ በተጨማሪ እኔም ለስልጠና በሄድኩበት ጊዜ አስተማሪዎች ሶሳይቲ ሲጠይቅ ነበር። ከትምህርቱ ጀምሮ እስካለው ማህበራዊ መስተጋብር ድረስ አገሪቱ ህዝቡን እንድትወደ ወደ ፊደል ካስትሮ ደግሞ በትክክል ስንመጣ ይህ ሁሉ በእሱ አመራር የመጣ ቢሆንም ፐርሶናል ደግሞ ሰውየውን ስትመለከታቸው እኔ ብቻ ሳይሆን ዓለም የሚያደንቃቸው በንግግር ችሎታቸው በብዙ ሺህ የሚቆጠሩትን ሰዎች ሰብስቦ የመያዝ እንዲያዳምጧቸው የማስገደድ የነበራቸው ችሎታ።
በተመሳሳይ በ1972 ዓ ም ወደ ደሴቲቱ አገር የተጓዙትና ለ3 ዓመታት በመቆየት በሻምበልነት የተመረቁት ተመስገን ኃይለማርያም ሀሳባቸውን በግጥም ገልጸዋል።
ፊደል ሞታት በሉ እኛ ሁላችንም ፊደል ሞታ እንልም። ታሪክ ቁም ነገሩ ልባችን ተጽፎ ሁሌ አረሳውም። ውለታና ፍቅሩ ከልብ ውስጥ ተቀርጾ ሕያው ነው ዘላለም፣ ሕያው ነው ዘላለም፣ ሕያው ነው ዘላለም።
መፈክር ሲያሰሙ የተመለከትኳቸው ጌታቸው ኢዮብ በ1971 ወደ ኩባ ከተጓዙ ታዳጊዎች አንዱና ለ12 ዓመታት ቆይተው የተመለሱ ናቸው። ከመፈክሩ ትርጉም በመነሳት ስሜታቸውን አካፍለውኛል።
ግሎሪያ ኢተርና ፊደል ካስትሮ ማለት ዘላለማዊ ሕያውነት ለፊደል ካስትሮ ማለት ነው።
ዘላለማዊ ክብር
ምንድነው? እኚህ ሰው እንግዲህ እንደማንም ሰው እድሜ ጠግበው ነው የሞቱት። የህይወታቸውን ግማሽ በስግራና በትግል ላይ አሳልፈዋል። የሚቆጭ ነገር የላቸውም። ህልማቸው ሪያላይዝድ ሆኖ ያዩ ሰው ናቸው። ነገር ግን መቼም ተመልሶ ስለማይመጡ የመሸኛኛ ነገራችን በሚሊዮኖች የእሳቸውን እርዳታ የእሳቸውን ሌጋሲ በልባቸው የያዙ ሰዎች ልብ ውስጥ እንደሚኖሩ ምንም ጥርጥር የለም። ዛሬ ደግመን የምናገኘው ሙት ዓመታቸውን ስለምናከብር ነው የሚሆነው እንጂ በአካል እንዳሁን እንደዚህ የመጨረሻው ዲፓርቸር ከዛኛው አካላዊ መገኘት ወደ ሌላኛው የኢነርጂ ሌቭል የመለያው ጊዜ በመሆኑ ነው እና እዚ በሪ ልብ ነኪ ነበረ። በጣም ስሜትን የሚነካ ነበረ።
በጣም እንዳሉትም ልብ ነኪ ነው። ስሜታዊ የሆነ ስነ ስርዓት ነው እየተመለከትን ያለ ነው። ይሄ ምክንያቱ አብዛኛዎቻችሁ የልጅነት ጊዜያችሁን እዛ ስላሳለፋችሁ ነው ወይስ እሳቸው ያደረጉት አስተዋጽኦ ነው? ምናልባት ሰዎች በልጅነታቸው ያሳለፉበት አካባቢ ሁሌም በውስጣቸው ይቀራል፣ ይቆያል። ሁልጊዜ ነው
የነገሮች ድብልቅ ነው። በመጀመሪያ ማንን ከማንነታችን እዚህ ላይ አሁን ስላችን ላይ ስታዩ እናመሰግኖታለን።
ለእኛነታችን መሰረት ነህ፣ እናመሰግናለን።
እናመሰግናለን ምን ማለት ነው? የእኛነታችን መሰረት ኢትዮጵያውያን ነን። በዘር የሙት ልጆች ነን። አባቶቻችን ከነሱ ጎን በሶማሌው ጦርነት ጊዜ የወደቁ ናቸው። ስለዚህ እኛ የሙት ልጆች የትም ወድቀን እንዳንቀር ካደረጉልን የሉዓላዊነት ማስከበር ትብብር በተጨማሪ ልጆቻቸውን ወስደው ረዘም ላለ እኔ ለምሳሌ 13 ዓመት ከኔ በላይ ደግሞ 16ም 17ም ዓመት ቆይተው የመጡ ልጆች አሉ። ያንን ሁሉ ዘመን ተርፏቸው ሳይሆን ካላቸው አካፍለው በምግባር አንጸው ነው የመጣ ነው።
የኢትዮጵያን የውጭ ጉዳይ ሚኒስቴር በመወከል የተገኙት አምባሳደር ታዬ አጽቀሥላሴም ካስትሮና ኩባ ይዋሉልንን ውለታ አንረሳውም ሲሉ በሶማሊያው ወረራ ወቅት ያደረጉትን አስተዋጽኦ አስታውሰዋል። በዛሬው ስነ ስርዓት ላይ በኢትዮጵያ የኩባ አምባሳደር፣ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበርና ሌሎችም እንግዶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Selam ngede ozone tofu wegize holune yizo yemasai ye andene tebe barasai hebretina weke holu bezerfu ye selam ngede ozone tofu gizene kore ger yote gizene kore ger yote yasaye holu mesnaote yasaye holu Sekrem bele peos kepa atirat tempela satenye taleci desidat yegara meseret yegara desa terpore nenorales ve empoisa sekrem bele peos kepa atirat tempela satenye taleci desidat yegara meseret yegara desa terpore nenorales ve empoisa yedele Yasaye holu mestaote, yasaye holu mestaote.
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ1922ና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽት 3 ሰዓት በመደበኛው ስርጭት መልሰን እስከምንገናኝ
አቀናባሪያችን ንጉሱ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
እኔም አሉላ ከበደ በዚሁ እንሰናበታለን።
ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.